ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 10 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን ቆንጂት ታዬ ነን።
ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በተለዋጭ አባልነት የቆየችበት ጊዜ ፍሬያማ ነበረ ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል።
የአዲስ አበባውን ስምምነት የበለጠ በተሻለ ፍጥነት ለማስፈጸም የተደረሰው የሰላም ስምምነቱ ማሳለጫ ውሳኔ ተግባራዊ እንዲሆን፣ ይህ በተባበሩት መንግስታት ድርጅት አባል ሀገሮች ተቀባይነት እንዲያገኝ ኢትዮጵያ ሰፊ የዲፕሎማሲያዊ የማግባባት ስራ አከናውናለች።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሞ ሕዝብ ዲሞክራሲያዊ ድርጅት በምህጻር ኦህዴድ እየተባለ ሲጠራ የነበረው የኦሮሚያ ገዢ ፓርቲ ስያሜውን መቀየሩን አስታውቋል። የቀድሞው ኦህዴድ የአሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ የአመራሩ አባላት የነበሩ 14 ሰዎችንም አሰናብቷል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
በቡራዩ ከተማና በአካባቢዋ ባሳለፍነው ሳምንት ከተፈጸመው ግድያ፣ የአካል ጉዳትና ዘረፋ ጋር በተያያዘ የተጠረጠሩ ግለሰቦች ዛሬ ፍርድ ቤት መቅረባቸው ተገልጿል። ዝርዝሩን አዲሱ አበበ ይዟል።
ተጠርጣሪዎቹ በዛሬው ዕለት በቡራዩ የወረዳ ፍርድ ቤት ተረኛ ችሎት ነው የቀረቡት። ፍርድ ቤቱ የተጠርጣሪዎችን ብዛት ተከትሎ ጉዳዩን በየተራ በመመልከት ላይ ሲሆን፣ ተጠርጣሪዎችም የእምነት ክደት ቃላቸውን በመስጠት ላይ ናቸው። በአሁኑ ወቅትም 60 ተጠርጣሪዎች በየተራ ፍርድ ቤት እየቀረቡ መሆኑንም መርማሪ ፖሊስ ተናግሯል። መርማሪ ፖሊስ እንዳስታወቀው ፍርድ ቤት የቀረቡት ተጠርጣሪዎች በ26 ሰዎች ሕይወት ማለፍ፣ በ195 ሰዎች ላይ ከባድና ቀላል የአካል ጉዳት በማድረስ በንብረት ውድመትና በዘረፋ የተጠረጠሩ ናቸው። ከነዚህ ውስጥ 40 ተጠርጣሪዎች በግድያ ወንጀል ያላቸው ሲሆን 10ሩ ማስረጃ ተገኝቶባቸዋል። 12 ሽጉጥ፣ 1 ቦምብ፣ 4 ክላሽና የተለያዩ ሰነዶችም በቁጥጥር ስር መዋላቸውን ፖሊስ ተናግሯል። በተጨማሪም 74 ገጀራና ቆንጨራ በተጠርጣሪዎች እጅ መገኘቱንም ነው መርማሪ ፖሊስ ያብራራው። እስካሁን ችሎት ፊት በቀረቡ ተጠርጣሪዎች ላይ መርማሪ ፖሊስ ተጨማሪ ምርመራዎችን ለማድረግ የ14 ቀን ተጨማሪ ጊዜ ጠይቋል። ፍርድ ቤትም ፈቅዶለታል።
የድሬዳዋ ከተማ ነዋሪ በማኅበራዊ መገናኛዎችና ዌብሳይቶች በሚለቀቁ ስጋት ፈጣሪ ሐሳቦች ተነሳስቶ ግጭት ውስጥ እንዳይገባ የአስተዳደሩ ፖሊስ ኮሚሽን አሳሰበ። ከተማይቱ ውስጥ ግጭት ለመፍጠር የሚፈልግ ካለ ፖሊስ የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብም መክሯል። በዚህም ላይ በመጽሔት ዝርዝር ዘገባ ይዘናል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በአዲስ አበባና በዙሪያዋ በሰላማዊ ዜጎች ላይ የተፈጸመውን አሰቃቂ ነው ያለውን ግድያና ማፈናቀል አውግዟል። መንግስት ወንጀለኞችን በአስቸኳይ ለሕግ እንዲያቀርብም ጠይቋል። የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲም ተመሳሳይ መግለጫ አውጥቷል። መለስካቸው አመሃ ዘገባ አለው።
መድረክ ዛሬ ባሰራጨው የጽሑፍ መግለጫ እንዳተተው ከመስከረም 3 ቀን 2011 ዓ ም እስከ መስከረም 7 ቀን 2011 ዓ ም በቡራዩ፣ በአሸዋ ሜዳ፣ በሽሮ ሜዳና በልዩ ልዩ የኢትዮጵያ አካባቢዎች አስከፊ የወንጀል ተግባሮች ተፈጽመዋል። ለጊዜው በማን እንደተደራጀና እንደሚመራ ያልታወቀ ኃይል በማንኛውም የፖለቲካ ፓርቲና በፖለቲካ እንቅስቃሴ ውስጥ ያልነበሩ ዜጎችን በብሔራቸውና በማንነታቸው ምክንያት ብቻ እየለዩ የግድያ፣ የንብረት ዘረፋ፣ የማቁሰልና አስገድዶ የመድፈር አስከፊ ጥቃቶች ተፈጽመዋል ይላል መግለጫው። በዚህ አሰቃቂ ወንጀል ድርጊት ምክንያትም ከ35 ዜጎች በላይ እንደተገደሉ የመድረክ መግለጫ ይናገራል። በርካቶችም ቆስለው በብዙ ሚሊዮን የሚገመት ንብረት መውደሙንም ያትታል። መድረክ በሰላማዊ ዜጎች ላይ ለተከታታይ ቀናት ከፍተኛ ጥቃት ሲፈጸም የመንግሥት አስተዳደር አካላትም ሆኑ የጸጥታ ኃይሎች ለማስቆም ፈጣን እርምጃ ባለመውሰዳቸው የተሰማውን ቅሬታ ገልጸዋል። በመጨረሻም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ይህን በሰላማዊ ዜጎች ላይ የተፈጸመውን ኢሰብአዊና ዘግናኝ ወንጀል አውግዞ መንግሥት ወንጀለኞቹን በሙሉ ተከታትሎ ለሕግ እንዲያቀርብ ጠይቋል። ጉዳት የተፈጸመባቸው ዜጎችም ተገቢው ካሳና ትክክለኛ ፍትሕ እንዲሰጣቸው ጥሪ አቅርበዋል። መንግሥት በየዕለቱ ጉዳዩን በተመለከተ በመገናኛ ብዙሃን መረጃ እየሰጠ ሲሆን በወንጀሉ የተጠረጠሩ ሰዎችም እየተያዙና ምርመራ እየተደረገ መሆኑን አስታውቋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲም በይዘቱ ከመድረክ ያልተለየ መግለጫ በጽሑፍ አሰራጭቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ትናንት ተዘግቶ የዋለው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ መደበኛ ሥራውን ሲያከናውን ውሏል። ትናንት አዲስ አበባ ላይ ይካሄዳል ተብሎ ተጠብቆ የነበረ ሰልፍና ካለፈው ሐሙስ ጀምሮ የታዩ የሰው ሕይወት ጭምር የጠፋባቸው ክስተቶችና ሰልፎች ለኤምባሲው የትናንት ዝግ ሆኖ መዋል ምክንያት መሆናቸውን የኤምባሲው ቃል አቀባይ አስታውቀዋል። የተጀመረው የለውጥ ሂደት እንዲሳካ መንግሥት ብቻ ሳይሆን ኢትዮጵያውያን ዜጎችም የበኩላቸውን ኃላፊነት ሊወጡ ይገባል ሲሉ የኤምባሲው ቃል አቀባይ ኒኮላስ በርኔት ለቪኦኤ ተናግረዋል። ዘገባ ይዘናል በመጽሔት።
የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን 12ኛ መደበኛ ጉባኤውን የለውጡ ቀጣይነት ለአማራ ሕዝቦች ተጠቃሚነትና ዲሞክራሲያዊ አንድነት በሚል መሪ ቃል ከመስከረም 17 እስከ 21 ድረስ በባህር ዳር ከተማ ለማካሄድ ማቀዱን አስታውቋል። የክልሉ ርዕሰ መስተዳድር ጽህፈት ቤት የብአዴን ማዕከላዊ ኮሚቴ ስራ አስፈጻሚና የክልሉ ምክትል ርዕሰ መስተዳድር አቶ ብናልፍ አንዱዓለምን ጠቅሶ በድረገጹ ላይ ባወጣው መግለጫ ጉባኤው በአራት ዋና ዋና አጀንዳዎች ላይ እንደሚያተኩር ገልጿል። የድርጅቱን ሕግና ደንብ አርማና የስያሜ ለውጥ፣ ወጣት ተተኪ ምሁር አመራሮችን በጥራትና በብዛት ወደፊት እንዲመጡ ማድረግ የሚሉት ከአጀንዳዎቹ መካከል እንደሚሆኑ ተመልክቷል። ከክልል ውጭ የሚኖሩ ከአምስት ሚሊዮን በላይ የአማራ ተወላጆች በሚኖርባቸው ክልሎች በየደረጃው ባሉ ምክር ቤቶች ውክልና እንዲኖራቸው ማድረግ፣ በአማራነታቸው ብቻ በተደራጁ ቡድኖች የደረሰውን አሰቃቂ በደል በሌሎች አካባቢ ባሉ የክልሉ ተወላጆች ላይ እንዳይፈጸምና መፍትሄ እንዲያገኝ ማድረግ በአጀንዳው እንደተካተተም ነው መግለጫው ያብራራው። በዚህ ጉባኤ በሀገር አቀፍና ክልል ደረጃ የሚንቀሳቀሱ የተፎካካሪ ፓርቲ ድርጅቶች፣ አጋር ኢህአዴግ ድርጅቶች፣ ወጣቶችና ሌሎች አካላትም እንደሚጋበዙ በመግለጫው ተጠቁመዋል።
የአፋር ሕዝብ መንፈሳዊ መሪ እንደሆኑ የሚታመነው ሱልጣን ሐንፍሬ አሊሚራ ትናንት ባህር ዳር ከተማ ገብተዋል። ኑሯቸውን ለብዙ ዓመታት ውጭ ሀገር አድርገው የቆዩት ሱልጣን ሐንፍሬ አሊሚራ ወደ ባህር ዳር የሄዱት በክልሉ መንግሥት ጋባዥነት መሆኑንና የጉዟቸውን ዓላማም በአፋርና በአማራ ሕዝቦች መካከል የነበረውን ታሪካዊ የሕዝብ ለሕዝብ ግንኙነት ለማጠናከር በተለይ ደግሞ በሁለቱ ክልሎች ድንበር አካባቢ በየጊዜው የሚነሳውን ግጭት በሽምግልና ለማስቆም እንደሆነ ተናግረዋል።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ረቡዕ በተባበሩት የአረብ ኤሚሬቶች ከአቡዳቢ አልጋ ወራሽና የጦር ኃይሎቿ ዋና አዛዥ ከሼክ ሞሐመድ ቢን ዛኢድ አልናህያን ጋር ተገናኝተው ተወያይተዋል። የኤርትራ ፕሬዚደንትና ሼክ ሞሐመድ በኢኮኖሚ ትብብርና ኢንቨስትመንት እንዲሁም ሁለቱን አገሮች በሚመለከቱ ክልላዊ ጉዳዮች ዙሪያ መወያየታቸውን ነው ለመረዳት የተቻለው። በኢትዮጵያና ኤርትራ መሪዎች የተፈረመው የጀዳው የሰላም ስምምነት የሁለቱን ሀገሮችና የክልሉን ሰላምና ጸጥታ በማጠናከር ትልቅ አስተዋጽኦ እንደሚኖራቸው ሼክ ሞሐመድ ተናግረዋል።
የደቡብ ሱዳኑ የሰላም ስምምነት በጥቂት ቀናት ውስጥ በሀገሪቱ በርካታ አካባቢዎች ውጊያው አገርሽቷል የሚሉ ሪፖርቶች እየተሰሙ ነው። ውጊያው የሚካሄደው በማዕከላዊ ኢኳቶሪያና ዩኒቲ ክፍለ ሀገሮች መሆኑን አመልክተዋል የመንግስታቱ ድርጅት ተጠሪ።
አድማጮች፣ ዜናው የሚተላለፍ ይቅርታ፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 10 2011 ዓ.ም ምሽት ፕሮግራም ነው።
ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች።
ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ።
አህመዲን ጀበል በቅርቡ ከእስር ነው የተፈቱት። የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴም አባል ነበሩ ቀደም ሲል የነበረው። በሰሞኑ ግጭቶች ሁኔታ ላይ የተለያዩ እውቅ የፖለቲካና ማህበረሰብ መሪዎች ከሰጧቸው አስተያየቶች የተቀነጨበ ነው የሰማችሁት። ዘገባ ይዘናል በምሽቱ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በተለዋጭ አባልነት የቆየችበት ጊዜ ፍሬያማ ነበር ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በተባበሩት መንግስታት የሰላም ማስከበር ስምሪቶች አሰራር ላይም ከፍተኛ ለውጥ እንዲገኝ አስተዋጽኦ አድርጋለች ብለዋል የሚኒስቴሩ ቃል አቀባይ። መለስካቸው አማህ ተጨማሪ ይዟል።
ላለፉት ሁለት ዓመታት ያህል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ኢትዮጵያ ውጤታማ ዲፕሎማሲያዊ ክንውኖች እንዳስመዘገበች የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች ተናገሩ። ቃል አቀባዩ እንዳብራሩት ዲፕሎማሲያዊ እንቅስቃሴዎቹን በአካባቢያዊ፣ በአህጉራዊና በዓለም አቀፋዊ መድረኮች ከፋፍለዋቸዋል። እንደ ምሳሌ ያቀረቡትም በሶማሊያና በደቡብ ሱዳን ተከናውነዋል ያሏቸውን ተግባራት ነበረ። በሶማሊያ የሀገሪቱን የጸጥታ መዋቅር እንዲጠናከር በሶማሊያ የተሰማራውን የሰላም አስከባሪ ኃይል የቆይታ ጊዜ እንዲራዘም ውሳኔ እንዲተላለፍ ከሌሎች ወገኖች ጋር አብሮ በመስራት የሚመሰገን ሥራ መከናወኑን ገልጸዋል። በደቡብ ሱዳን የተከናወነውንም አቶ መለስ ዓለም ቃኝተውታል።
ደቡብ ሱዳን ባለፉት አምስት ዓመታት ችግር ውስጥ ቆይታለች። ችግሩ ከተከሰተበት ማግስት ጀምሮ በተለያየ መንገድ አስተዋጽኦ ስናደርግ ቆይተናል። የአዲስ አበባው ስምምነት እንዲፈረምም መሪነት ሚና ተጫውታለች ኢትዮጵያ። አስተናጋጅም ነን፣ ሸምጋይም ሆነን ስንሰራ ቆይተናል። የአዲስ አበባው ስምምነት እንዲፈረም የአዲስ አበባውን ስምምነት የበለጠ በተሻለ ፍጥነት ለማስፈጸም የተደረሰው የሰላም ስምምነቱ ማሳለጫ ውሳኔ ተግባራዊ እንዲሆን ይህ በተባበሩት መንግስታት ድርጅት አባል ሀገሮች ተቀባይነት እንዲያገኝ ኢትዮጵያ ሰፊ የዲፕሎማሲያዊ የማግባባት ስራ አከናውናለች። ድጋፍም የተቸረው ጉዳይ ነው። ይሄ ከጎረቤቶቻችን አንጻር ከሰራናቸው ስራዎች ውስጥ አንደኛው ነው።
አህጉራዊውን ስኬት በተመለከተም ሀገሪቱ የአፍሪካን ጥቅምና ፍላጎት ለማስከበርና ለማራመድ ቆይታዋን ትጠቅማበታለች ሲሉ አቶ መለስ አብራርተዋል። ያለን ውክልና የራሳችን ብቻ አይደለም የአፍሪካም ጭምር ነው ያሉት ቃል አቀባዩ ብርቱ ስራ ተከናውሯል ባይ ናቸው።
የአፍሪካ ህብረት የጸጥታው ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋራ እንዲሰሩ ለማድረግ ተችሏል። በኢትዮጵያ የሊቀመንበርነት ጊዜ ሁለቱም አካላት አዲስ አበባ መጥተው ስብሰባ አድርገዋል። የዓለማችን ልዕለ ሀያል ሀገሮች የሆኑ የተባበሩት መንግስታት ድርጅት ተወካዮች ሳቀር እዚህ መጥተው ስብሰባ ተደርጎ የአፍሪካ ህብረት የጸጥታና ደህንነት ችግሮች የእኛም ችግሮች ናቸው፣ ለመፍታትም በጋራ እንሰራለን፣ ወቅታዊና በጊዜ የተቀመጠ የመገናኛ ጊዜ እንዲወሰን ተደርጓል። ይሄ ኢትዮጵያ ባቀረበችው ሀሳብ እና እንቅስቃሴ የተገኘ ስኬት ነው። አፍሪካውያን ወንድሞቻችን እንደ ትልቅም ስኬት የሚወስዱት ነው። የአፍሪካ ህብረት ኮሚሽንም በ2018 የመጀመሪያ ወራት ላይ ከሄዳቸው ስኬታማ ጉዳዮች አንደኛው እንደሆነ ያስቀምጠዋል።
የተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች አያሌ ዓመታት ያስቆጠሩ ተግባራት መሆናቸውን ያስታወሱት አቶ መለስ በአሰራሩና ስራው ባጋጠሙት ተግዳሮቶች መካከል አለመጣጣም እንደተፈጠረ ጠቁመዋል። ለእነዚህ ዘመን አመጣሽ የሰላም ማስከበር ስምሪቶች ተግዳሮቶች አንድ መፍትሄ ሊሆን የሚችል ብልሃት ኢትዮጵያ አቅርባ ሙሉ ተቀባይነት ማግኘቱ ለሀገሪቱ ትልቅ ዲፕሎማሲያዊ ስኬት ነው ብለዋል።
ከዓለም አቀፍ ሰላምና መረጋጋት አንጻር ትልቁ ስኬት ተደርጎ የሚቀመጠው የተባበሩት መንግስታት ድርጅት የሰላም ማስከበር ስምሪቶች በተመለከተ ኢትዮጵያ ያቀረበችው የውሳኔ ሀሳብ ሙሉ ያለምንም ሙሉ ድጋፍ ማግኘቱ ነው። ኢትዮጵያ ብዙ የሰላም አስከባሪ ኃይል ታሰማራለች። በተለያየ አካባቢ የረጅም ጊዜ የሰላም ማስከበር ልምድ አለን። በተባበሩት መንግስታት ድርጅት የሰላም ማስከበር እንቅስቃሴ ውስጥ የሰላም ማስከበርን ከልማት ጋር ማያያዝ ይገባል የሚል አዲስ አስተሳሰብ በዓለም መድረኮች ላይ አንጸባርቃ ተቀባይነት ኖሮት ሌሎችም የሰላም ስምሪቶች ይህንን ፈለግ እንዲከተሉ ይህንን መርህ እንዲከተሉ የሚደረግበት አሰራር አለ።
ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚኖራት የተለዋጭ አባልነት ጊዜ ሊጠናቀቅ የቀረው 3 ወራት ብቻ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የድሬዳዋ ከተማ ነዋሪ በማኅበራዊ መገናኛዎችና ዌብሳይቶች በሚለቀቁ ስጋት ፈጣሪ ሐሳቦች ተነሳስቶ ግጭት ውስጥ እንዳይገባ የአስተዳደሩ ፖሊስ ኮሚሽን አሳስቧል። ከተማይቱ ውስጥ ግጭት ለመፍጠር የሚፈልግ ካለ ፖሊስ የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብ መክሯል። ጽዮን ግርማ የድሬዳዋ ፖሊስ ኮሚሽን የሕዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን በአንታለም ግርማን አነጋግራ ተከታዩን ዘገባ አሰናድታለች።
የድሬዳዋ ከተማ አስተዳደር ፖሊስ ኮሚሽን ህብረተሰቡ በማኅበራዊ ድረገጽ ላይ በሚለቀቁ መረጃዎች ተደናግጦ ለግጭት በር እንዳይከፍት ነው ያሳሰበው። ትላንት ማምሻውን በድሬዳዋ ከተማ በአንድ ሰፈር ላይ የውጭ አጥር ወይም ደግሞ በአካባቢው አጠራር ከተምበሪ በሚባለው ላይ አነስተኛ ምልክት መደረጉን ተከትሎ ምልክቱ የጥቃት ሊሆን ይችላል በሚል በተለያየ መልክ በማህበራዊ ሚዲያ ላይ ትንታኔ በሚሰጥ መልኩ በመሰራጨቱ በነዋሪዎች ላይ ስጋት ተፈጥሮ እንደነበረ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ገልጸዋል። ዋና ሳጅን ባንታለም ለአሜሪካ ድምጽ ስለ ሁኔታው ሲናገሩ በደረሳቸው ጥቆማ መሰረትና በማህበራዊ ሚዲያ ላይ እንደተመለከቱ ወዲያውኑ ወደ ተባለው አካባቢ መሄዳቸውን ገልጸዋል። ይህን ከማድረጋቸውን በፊት ከማህበረሰቡ ጋር በጋራ ሆነው አካባቢዎቹን ሲቃኙ እንደነበረ ገልጸው በቦታው ከሄዱ በኋላ ግን ይህን ያህል ለግጭት ምክንያት የሚሆን ነገር እንዳላገኙ ነግረውናል።
እንግዲህ ወደ ቦታው ሁኔታ ተንቀሳቅሰን በአካባቢ ያሉ ነዋሪዎችን አነጋግረናል። አሁን በዛ ደረጃ ይሄ ምልክት የተደረገበት ቤት ይሄ ጥቃት ሊፈጸምበት ነው የሚል ምንም አይነት የሰውም ሆነ የተለያዩ ማስረጃዎችን አላገኘንም። እንደተባለው ግን በተወሰኑ ቤቶች ላይ በአካባቢያቸው ካሉ ቤቶች በተለየ ሁኔታ ምልክቶች ቢግደ ላይ ማድረግ ከተማሪ ላይ ማድረግ ነገሮች ጠፍቷል። እነዚህም ግን በጣም በጣት ሊቆጠሩ ቤቶች ናቸው።
ዋና ሳጅን ባንታለም እንዳሉት ወደ መኖሪያ ቤቶቹ አካባቢ ከሄዱ በኋላ ነዋሪዎቹን እንዳነጋገሩ የአካባቢውንም ሰዎች እንዳነጋገሩ ገልጸው ነዋሪዎቹ በዚህ ደረጃ ግጭት የሚፈጥር ወይም የሚቀሰቅስ ነገር እንደሌለ ገልጸው ጥበቃ እንዲደረግላቸው ብቻ በአነስተኛ መልኩ መጠየቃቸውን ተናግረዋል። ፖሊስ ለነዚህ መኖሪያ ቤቶችም ይሁን ለሌሎች ለማንኛውም በከተማ ውስጥ ላሉ ነዋሪዎች ከፌዴራል ፖሊስ ከመከላከያ ጋር በመሆን ቅኝት እያደረገ መሆኑና የህብረተሰቡን ሰላም እንደሚያስጠብቅም አጠናክረው ተናግረዋል።
ሰዎችን ማነጋገር በአካባቢ ያሉትን ሰዎች ለማናገር በኩልም ከእንዲህ አይነቱ አፍራሽ ተልእኮና ሰዎችን ዜጎችን አንዱን አካል ከሌላ አካል ሊያጋጭ በሚችል ተግባር ውስጥ የሚከናወኑ የጥፋት ተግባርን በፍጹም ቆሞ የሚያዩ እንዳልሆኑ ጭምር ነው በአካባቢ ያሉ ነዋሪዎች የሚገለጹት። ይሄ ተደረገ የሚባለ ወጣት የሚቆጠሩ ቤቶች ላይ ያሉ ሰዎች ተገቢ ጥበቃ እንዲደረግላቸው የመጠየቅ ሚዛን እንጂ የተለየ ብዙ ማስተያየት አልነበረም። በዛ መልክ በዛ ብቻ ሰዎች የመከላከያ ሰራዊትን ፌደራል ፖሊስን ትኩረት ሰጥቶ የዜጎቹን ደህንነት የመጠበቅ የከተማ ሰላም የማረጋገጥ ሁኔታ በይበልጥ እየተሰራ ነው ያለው። እንደተባለው ግን እነዚህ ስጋቶች እውነት ድሬዳዋ ላይ ሊሆኑ ነበር ወይ በማናቸው ሊታሰበው የሚሉ ጉዳዮችና ማስረጃዎች በቀጣይ መጣራት የሚለይ ነው የሚሆነው።
ዋና ሳጅን ባንታ ለማያይዘው እነዚህ ማጣራቶች በቀጣይ ተጣርተው ውሳኔ እስኪገኝ ድረስ የየራስን ግምትና ሀሳቦችን በመውሰድ ለሌላ ግጭት እንዳይነሳሱ ማህበረሰቡን መክረዋል። ማምሻውን እስካነጋግራቸው ድረስ በከተማው ምንም አይነት ግጭት እንዳልተፈጠረም ጠቁመዋል። ማህበረሰቡ አለ ማድረግ አለበት ያሉትንም ምክረ ሀሳብ ለግሰዋል።
ከዚህ በተቃራኒ ቆሙ ማለት አካላት ግለሰቦች ሊሆኑ ይችላሉ። ሰላም የማወክና ብጥብጥን የማስነሳት አጀንዳ እንዳላቸው ግልጽ ነው። ስለዚህ እዚህ ላይ ህብረተሰቡ አንደኛ እንደቀደመው ከዚህ ቀደሙ ሁሉ የራሱን የአካባቢውን ሰላም የሚጠብቅ ህዝብን የድሬዳዋን ይህንን አጠራክሮ መቀጠል መቻል አለበት። ከዛ ባለፈ ግን ወደ ሁከትና ብጥብጥ ሊከቱ ዜጎች አንዱ ከሌላው እንዲጣላ ህይወት እንዲያልፋ ካል እንዲጎል ንብረት እንዲወድም የሚፈልግ ኃይልና ግለሰብም ካለ ተገቢ መረጃ ለጸጥታ ኃይል በመስጠት እገዛና ትብብር ማጠናክሮ መቀጠል አለበት። ከዛ ባለፈ አለም ወደ አንድ መንደር እየመጣች ነው። ለመረጃ ቅብብሎች በተለይ በማህበራዊ ድረገጽ የሚጠቅሙትን ጉዳዮች ብቻ ነው መውሰድ ያለበት። የሚነሱ ጥቆማ የሚሰጡ ጉዳዮች ካሉ እነዚያ ጉዳዮች እውነት አሉ ወይ የት ነው እስኪ የተፈጸመው ሊፈጸም የተሰበሰበው የሚል ተከታይ ጥያቄዎችን በመጠየቅ ማጣራት መቻል አለበት እንጂ የተባለውን ሁሉ ሆኗል በሚል ሁኔታ የሚተገብር ከሆነ ይህ የጥፋት ኃይሎች ሁለተኛው ተልእኮ የሚሆነው በተሳሳተ መረጃ ሰዎችን ወደ ግጭት ውስጥ እንዲገቡ ማድረግ አላማ ስለሆነ ይህን ጠንቅቆ በመረዳት ሰላሙን ማረጋገጥ መቻል እንዳለበት ነው የሚሰማል።
አቶ ዋና ሳጅን ባንታለም አያይዘው ማህበረሰቡ በማህበራዊ ሚዲያ ከሚለቀቁ መረጃዎች ተደናግሮ ወደ ለውከትና ግጭት በር ሳይከፍት ለፖሊስ መረጃን እንዲሰጥም ጠይቀዋል። ከዚህ ጋር በተያያዘም የአካባቢውን ወጣቶች ሌሎችንም ወጣቶች አንድ ላይ አድርገው በማነጋገር ላይ እንደሚገኙ ጠቁመውናል። አድማጮች፣ እኛም በነገው ዕለት እነዚህን ወጣቶች አነጋግረን ይዘንላችሁ እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት በምህጻር ኦህዴድ እየተባለ ሲጠራ የነበረው የኦሮሚያ ገዢ ፓርቲ ስያሜውን መቀየሩን አስታውቋል። የቀድሞው ኦህዴድ የአሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ የአመራሩ አባላት የነበሩ 14 ሰዎችንም አሰናብቷል። ሙክታር ጀማል ከጅማ ያጠናቀረው ዘገባ ቀጥሎ ይቀርባል።
ከዚህ ቀደም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ተብሎ ሲጠራ የነበረው ኦህዴድ በዛሬው ዕለት ኦዲፒ በማለት ስያሜውን ያጸደቀው ከ9ኛ የድርጅቱ ጉባኤ ውስጥ በዛሬ ውሳኔዎች የድርጅቱን አንጋፋ መሪዎች በመሸኘት ውሳኔ አስተላልፏል። ከድርጅቱ አንጋፋ መሪዎች ውስጥ 14ቱን በክብር ብሎ የሸኘ ሲሆን አራቱን በተለየ ክብር የኦሮሞን ህዝብ ባህልና ትውፊት መሰረት ያደረገ የክብር ሽኝት ብለውታል። የክብር ሽኝት የተባለላቸው ነባር ታጋዮች አቶ አባዱላ ገመዳ፣ አምባሳደር ድሪባ ኩማ፣ አምባሳደር ግርማ ብሩና አቶ ጌታቸው በዳኔ ናቸው። በድርጅቱ ውስጥ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የተናገሩትና ተሸኚዎችን በመወከል ንግግር ያደረጉት አቶ አባዱላ ገመዳ ኦህዴድ በችግር ወቅት ከፍተኛ ውጣ ወረዶችን አስተላልፎ የሚጨብጠውንም ያጣበት ጊዜ እንደነበረ አሁን ግን ነገሮች በስኬት መጠናቀቃቸውን የተናገሩት
ቀብሶ ዲራ ከነከሰ ደበረ እንጂፈኑ ይሮ ገባባት ነው ወኔ ሀረ አድርገነ ሰደርካ ከናን ገበጃን ግፈሙ ከኘት
በዚህ ረጅም ትግል ውስጥ አልፈን ባጭር ጊዜ ውስጥ ያልተመኘነውን ድል አገኘን። በዚህ ደረጃ በክብር በመሸኘታችን የተሰማኝን ክብር አብረውኝ ከተሸኙ ጓዶችም ስም ትልቅ መሆኑን እገልጣለሁ። አመሰግናለሁ።
ሌሎቹ ቀሪ 10 ነባር ታጋዮች ድርጅቱን በማዕከላዊ ኮሚቴና በስራ አስፈጻሚ ኮሚቴነት ሲያገለግሉ የነበሩ ሲሆን አምባሳደር ድሪባ ኩማ፣ አምባሳደር እሼቱ ደሴ፣ አምባሳደር ደግፌ ቡላ፣ አምባሳደር ሽፈራው ጃርሶ፣ አቶ አበራ ኃይሉ፣ አምባሳደር ሱሌማን ደደፎ፣ አቶ ተፈሪ ጥያሮ፣ አቶ ዳኛቸው ሽፈራ፣ አቶ ኢተፋቶላና አምባሳደር ጊፍቲ አባስያ ከድርጅት ኃላፊነትና ተጠያቂነታቸው በክብር መሸኘታቸውን ነው ድርጅቱ በዛሬው ጉባኤው የወሰነው። የፓርቲው ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእናንተ ይህ ሽኝት ሳይሆን ሹመትም ጭምር ነው ብለዋቸዋል።
አባም ቢዩማ ኦሮሞ አከምርከናው ገጌሱማ ኦላና ነሞኒ ጎደን አካታከናን ከበጃን ጃለላን
የኦሮሞ የአገር ባለቤትነት እንዲረጋገጥ ትልቅ አመራር የሰጡ ሰዎች በእንዲህ አይነት ክብር በፍቅርና በተለየ ስሜት ለመሸኘት መቻላችን ለሁላችንም ክብር ነው። እንኳን ደስ ያላችሁ። ዛሬ በእንደዚህ ሁኔታ የተሸኛችሁ ጓዶች ይህ ለእናንተ መሸኘት ሳይሆን አዲስ ክብር፣ አዲስ ሹመትና አዲስ እድገት አድርጌ ነው የምመለከተው። እንኳን ደስ ያላችሁ።
ኦዴድ በዛሬው ዕለት የቀድሞ ስያሜው ኦዲፒ በሚለው ስያሜው መቀየሩንና መዝሙሩንና የባንዲራ ምልክት ለውጥ ማድረጉንም በጉባኤው አጽድቋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከጅማ።
ጀማልን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ደቡብ ሱዳን ውስጥ ጸጥታን ለማስከበርና ሰላምን ለማጠናከር ጉዳይ ለተሰማራው የአፍሪካ ህብረት ኃይል ሰራዊት ለመላክ ዝግጁ መሆኑን የሶማሊያ መንግሥት አስታውቋል። በሌላ በኩል ደግሞ ሶማሊያ ራሷ በአልሻባብ ጥቃት ስር ባለችበትና የህብረቱ ጦር እየተከላከላት ባለበት ሁኔታ የሶማሊያ ወታደሮችን ወደ ሌላ ሀገር የማዝመት ሐሳብ ጥያቄ ውስጥ የከተቱ ያሉ ተቺዎች እየተሰሙ ናቸው።
The picture IGAD is trying to bring out is that they have been able to stabilize Somalia. They're just playing with the minds of the people that now Somalia is stable enough.
አንዳንዶች እንደ ሶማሊያ ያለች ከግጭትና ከቁርቁስ ገና እየወጣች ያለች ሀገር እንዴት ሰላም አስከባሪ ኃይል ልትልክ ትችላለች ብለው ሊጠይቁ እንደሚችሉ የሶማሊያ የትምህርት ምክትል ሚኒስትር አብዲራህማን ጃቢር ሀገራቸው ጦሯን ወደ ደቡብ ሱዳን ለመላክ እንደማታመነታ ሞቃዲሾ ላይ ገልጸዋል። ምንድነው ጦር እንዳናዋጣ የሚያግደን? ባለፈው እኮ ቡሩንዲ ሰራዊቷን ወደኛ ልካ ሀገራችንን ለመገንባት አግዘውናል እና በሌሎች ግጭቶች ባሉባቸው የአፍሪካ አካባቢዎች ሰላም አስከባሪ ኃይል እንዳንልክ ምን ሊከለክለን ወይም ሊያቆመን ይችላል ብለዋል የሶማሊያው የትምህርት ምክትል ሚኒስትር። የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ሰሞኑን ባወጣው መግለጫ የሱዳን፣ የሶማሊያ፣ የዩጋንዳና የጅቡቲ ጦሮች በደቡብ ሱዳን የሰላም ጥበቃ ተልእኮ ውስጥ እንዲሳተፉ ሐሳብ አቅርቦ ነበር። የአፍሪካ የአደጋ ስጋት ሥራ አመራር ኢንስቲትዩት ዳይሬክተር ጆርጅ ሙሳማሊ የዚህ ሐሳብ ደጋፊ አይደሉም።
Somalia is not ready to have our troops used outside our borders. In fact, we should be enhancing the numbers and at the same time equipping them better so that they can deal with the problem within the
ኢጋድ ለማድረግ እየሞከረ ያለው ሶማሊያ ውስጥ መረጋጋትን ለመፍጠር ችያለሁ የሚል መልእክት ማስተላለፍ ነው። ሶማሊያ ተረጋግታለች። ወታደሮቿን በጥብጦች ወዳሉባቸው ሌሎች አካባቢዎች ማዝመት ትችላለች ይላሉ። በሰዎች አእምሮ እየተጫወቱ ናቸው። በእኔ እምነት ይህ የተሳሳተ ሐሳብ ነው። ምክንያቱም አልሻባብ አሁንም ጠንካራ ድርጅት ነው።
የተባበሩት መንግስታት ድርጅት ደቡብ ሱዳን ውስጥ ሲቪሎችን ከጥቃት እንዲከላከልና ሰብአዊ እርዳታ ለተጎጂዎች ወይም ለተቸገሩ ማድረስ የሚያስችሉ መተላለፊያዎችን እንዲጠብቅ የተላከ 17,000 ወታደር ያለው አቃቤ ሰላም ኃይል አስፍሯል። የሰብአዊ መብቶች ጥሰቶችን እንዲከታተልና እንዲመረምርም ይጠበቅበታል። ይኸው የመንግስታቱ ድርጅት የደቡብ ሱዳን ተልእኮ ኡንሚስ። የደቡብ ሱዳን መንግስት ኃይሎችና ታጣቂዎች ተቀናቃኝ ቡድኖች በሲቪሎች ላይ ያደረጉናቸው ባላቸው አሁንም የቀጠሉ ጥቃቶች የተስፋፉ የሁከቶችና የመብቶችና የደህንነት ረገጣዎች እያደረጉ መሆናቸውን በመግለጽ አምነስቲ ኢንተርናሽናል ክስ አሰምቷል። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓ ዓመት ውስጥ ባካሄዱት ጥቃት ሕፃናትና አረጋውያንን በቁማቸው አቃጥለዋል፣ ሴቶችን ደፍረዋል፣ ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገድለዋል ሲል አምነስቲ ኢንተርናሽናል ትናንት ባወጣው ሪፖርት ወንጅሏል። የሰብአዊ መብቶች ተሟጋቹ ቡድን የደቡብ ሱዳን መንግስት ከሱዳን በሚያዋስነው ዩኒቲ ክፍለ ሀገር ወታደራዊ ዘመቻውን የከፈተው ባለፈው ሚያዝያ አጋማሽ እንደነበረና ለሁለት ወራት እንደቀጠለ አመልክቷል። የደቡብ ሱዳን የጦር ሰራዊት ቃል አቀባይ ሜጀር ጀነራል ሉል ሩዋይ ኦ ኮዋንግ ይህንን ሪፖርት አስተላልፈዋል። ይሁን እንጂ ሶማሊያ ውስጥ ያለውን ሁኔታ ለመቆጣጠር የታሰበ የአፍሪካ ህብረት ጦር 22,000 ሰው ያለው ሲሆን የሶማሊያ መንግሥት ሰራዊትም ዓለም አቀፍ ዕውቅና ያለውን አስተዳደር ለመጣል እየተፋለመ ነው ካለው አልሻባብ ጋር ተናንቆ ይገኛል። ደከም ያለ አቅም ያላቸው የአፍሪካ መንግሥታት ማዕከላዊ አፍሪካ ሪፐብሊክን በመሳሰሉ ሀገሮች ውስጥ ሰላም የማስከበር ተሳትፏቸውን እያሰፉ መምጣታቸው ይታያል። የአፍሪካ የአደጋ ስጋት ሥራ አመራር ኢንስቲትዩቱ ሙሳ ማሊ ይህንን አካሄድ ቢደግፉም በሶማሊያ ወደዚያ አይነት ተልእኮ የመግባት ሐሳብ ግን የሚጥማቸው አይደለም። ሶማሊያ ከወሰኖቿ ውጪ ጦር ለማሰማራት ዝግጁ አይደለችም። እንዲያውም የወታደሮቿን ቁጥር ማብዛት፣ ትጥቃቸውን መጨመር ነው ያለብን እንጂ ከነዚያው ከሰለጠኑትና ከታጠቁቱ መካከል ቀንሶ ወደ ውጪ መላክ አግባብ አይሆንም ብለዋል ሙሳ ማሊ። እነርሱ እዚያው ያስፈልጋሉና የደቡብ ሱዳን መንግሥትና ተቃዋሚዎቹ ተፋላሚዎች ለአምስት ዓመታት የዘለቀውን ብጥብጥ ሊያስቆም ይችላል የተባለ የሰላም ስምምነት ሰሞኑን ተፈራርመዋል። የመያዙ ጉዳይ አሁንም አጠያያቂ እንደሆነ ነው እንጂ።
አድማጮች፣ የሐሙስ ምሽት ዝግጅታችን ተጋምሷል። 3:32 እያሳየን ነው። ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ከማለፋችን በፊት አጠር አጠር ያሉ የምሽቱን የዓለም ዜናዎች እናቀርባለን። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓውያን ዓመት ውስጥ ባካሄዱት ጥቃት ሕፃናትና አረጋውያንን በቁማቸው በሳት አንድደዋል፣ ሴቶችን ደፍረዋል፣ ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገለዋል ሲል አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ወንጅሏል። የሰብአዊ መብት ድርጅቱ ትናንት ባወጣው አዲስ ሪፖርቱ የደቡብ ሱዳን መንግስት ከሱዳን በሚያዋስነው ዩኒቲ ክፍለ ግዛት ወታደራዊ ዘመቻውን የከፈተው ባለፈው ሚያዝያ አጋማሽ ላይ እንደሆነና ለሁለት ወራት ይኸው እንደቀጠለ ነው ያመለከተው። በዚህ ሁሉ መሀል አለ አምነስቲ፣ ፕሬዚደንት ሳልቫኪርና የቀድሞ ምክትላቸው የነበሩት የአማጽያኑ መሪ ሪያክ ማቻር ባለፈው ሳምንት ረቡዕ በተፈራረሙት የሰላም ስምምነት ላይ እየተደራደሩ ነበር። የደቡብ ሱዳን የጦር ሰራዊት ቃል አቀባይ ሜጀር ጀኔራል ሉል ሩዋይ ኮአንግ ግን ይህን ሪፖርት ሐሰት ሲሉ ያስተባብላሉ። ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ለበርካታ ሰዓታት በፖሊስ ቁጥጥር ስር ውለው የነበሩት የዩጋንዳው ፓርላማ ተቃዋሚ አባል ድምፃዊ ቦቢ ዋይን ቤታቸው ገብተዋል። ሮበርት ኪያጉላኒ መኖሪያ ቤታቸው ሲገቡ ካምፓላ ማለት ነው በሰጡት ቃል ፖሊሶች ወዴት እየወሰዱኝ እንደሆነ አላወቅኩም ነበር ነው ያሉት። ፖሊሶች ለቪኦኤ በሰጡት ቃል የቦቢ ዋይን ደጋፊዎች አብዛኞቹ ረብሻ ፈጣሪ ስለሆኑ በከተማዋ ጥብቅ የጸጥታ ጥበቃ ማድረግ አስፈላጊ ሆኖ አግኝተነዋል ብለዋል። ጋዜጠኞች አውሮፕላን ማረፊያው እንዳይገቡ ተከልክለው እንደነበርና የቦቢ ዋይን ወንድሞች፣ የሙዚቃ ባንዳቸው አባላትና ስራ አስኪያጁ ታስረው እንደነበረ ዓለም አቀፍና የአገር ውስጥ የዜና ማሰራጫዎች ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ የማድረጉን ሂደት ለማፋጠን ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ሁለተኛ ጉባኤ መቀመጥ እንደሚፈልጉ የደቡብ ኮሪያው ፕሬዚደንት ሙን ጄኢን ተናገሩ። ፕሬዚደንት ሙን ይህንን የተናገሩት በፒዮንግያንግ ለሶስት ቀናት ያካሄዱትን ጉብኝት አጠናቀው ዛሬ ወደ ሶል ሲመለሱ በሰጡት ቃል ነው።
አመሰግናለሁ ቆንጅት። ለሰዓቱ ዋና ዋና ዜና ከምሽቱ 3:35 ሊሆን ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ጆ ጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደ ተከታዩ ዘገባችን እናልፋለን። አሁን
ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም ሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አመሃ ዝርዝሩን ይዟል።
ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሦስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ ዕውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሐሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየቅኳቸው።
በሚገርም ሁኔታ በገዢዎቻችን ዘንድም በሕዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው። የፖለቲካ አመራሮችም የግንቦት ሰባትም የኦነግ አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰምቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው ወደ ባሻነት በባይታወርነት ተስፋ ቆርጠው ገለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምን ልብን የሚሰብር ሁኔታ ነበርና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሃል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው።
አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው።
ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ከኢህአደግ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲው ውስጥ በመንግስት ውስጥ የለውጡን ሂደት የሚቃወሙት ከመፈራገጥ ባሻገር ምንም ያመጡት ነገር የለም፣ ሂደታችን ለውጡ አስተማማኝ መሰረት ላይ ቆመዋል ያሉትን አሁንም ቢሆን ከፓርቲው ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አዲስ ከውጭኛ አይታየኝም ውስጥ ስላለው ሁኔታ በዝርዝር ባላውቅም፣ በሌላው ገጽታው ደግሞ አሁን ከኢህአዴግ ውጭ ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚህ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሶማሌ ውስጥ እንደዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ድርግም የሚሉ ነገሮች አሉ እና ይሄ ኢህአዴግ ውጭ ያሉት ነገሮች የተጀመረውን ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ናቸው። አሁን ገና እዛ ደረጃ ላይ አልደረሱ፣ ግን ወደዛ ሊወስዱት የሚችሉ ናቸው። መጥፎ ምልክቶች ናቸው።
አቶ አህመዲን ጀበል ደግሞ የራሳቸው አስተያየት አላቸው።
ህገ ወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናደርግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሰሬት ማድረግና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ ይህንን እንደ ምክንያት በመጠቀምም ይሁን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት የሚሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጡ ውስጡንም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው።
በአሁኑ ጊዜ እንግዲህ ጎልተው የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተመላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርስዎ ምንድን ነው ይላሉ?
እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው የመጀመሪያው ምዕራፍ ብለን ወስደን፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዛ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል በሚቀጥለው ምዕራፍ። በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ፣ ከልማት ወደ ሰላምና መረጋጋት አጀንዳ እንዲመለስ፣ ከሰላምና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማን ነው የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ ኢትዮጵያ ውስጥ። ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሔር ማንነትን ነው። እኔ ኢትዮጵያ ውስጥ የብሔር ማንነት ብቻ አይደለም ፕሮብሌም የፈጠረው። ኢትዮጵያውያን አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሔርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርዓትም ቢሆን ጭካኔ የሆኑ እርምጃዎች የፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሔሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔርንም የሚያቀነቅነው ይሁን ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ ዛሬንም ጨምሮ እና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዛ ጋር ተስታኮ ብዙ ህይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅ እና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። እነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው። በእርግጥ ባለፉት 27 ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርቷል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሔር ላይ የሚሰራው ብሔሩን አንግል ነው ትኩረት አድርጎ ከፍ አድርጎ የሚያወራው። ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው፣ ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠትና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ
ከስሜት ተቆጥበው መፍትሄ መስጠት ይችላሉ፣ መምራት ይችላሉ ብለህ የምታስባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ ጉዳዩ ውስብስብ ነው። የብዙ ዓመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ መሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ሕይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው።
ለአቶ አንዱዓለም አራጌ ዋናው የችግሩ ምንጭ ሌላ ይመስላል።
እንደሚታወቀው ላለፉት 27 ዓመታት አብረን እንዳልተጋባን፣ እንዳልተዋለድን፣ የደምና ስጋ ውህድ እንዳልሆንን፣ አብረን እንዳልተረገጥን፣ አብረን እንዳልተጨቆንን፣ አብረን ዳር ድንበራችንን እንዳልጠበቅን፣ እንዳልሞትን፣ አብረን እንዳልተቀበርን፣ አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከዓመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ 27 ዓመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛም ይመነጭ ይመስለኛል።
የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለኢትዮጵያ መንግስት መገናኛ ብዙሃን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል።
ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነጻነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለኛ እንደ መንግስት ሸክም አይደለም ለማለት አይደለም፣ ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚች ሀገር ዘላቂ ሰላም ለማምጣት ሲባል ይሄን ያህል ከባባድ እርምጃዎችን እየወሰደን ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው፣ ሰላማዊ ሰልፍ የሚጠራ ብዙ ነው፣ ግርግሩ፣ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶችን የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉም። በሆነ አጋጣሚ መድረክን ሲያገኙ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያይ፣ ህዝብን የሚከፋፍል፣ የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ ባንዱ ላይ እንዲነሳሳ፣ እንዲቀሰቅስ አይደለም። ይህንን አንፈልግም።
ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የህግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱዓለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል።
መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘግየት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም፣ ግን ይቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም ታርጎ ማስተማራትና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው ሊጠብቀው ይገባል። እና የህዝቡን መብት ማክበሩ ተገቢ ነው፣ የሰለጠነ መንገድ ነው።
ግን ደግሞ ለኛ እንግዳ የሆነውን የዲሞክራሲ ጽንሰ ሐሳቡን ለማለማመድ ቀድመው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል ደም ከተቀባን በኋላ ደመ ነፍስ ውስጥ ከገባን በኋላ ጩኸንም ተጋርለንም አናቆመውም።
አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው።
ወደ ዲሞክራሲያዊ ስርዓት አድርገው ጉዞ ህግና ስርዓት ካልተገበረ ከዳር ልናደርሷቸው ነው። ስለዚህ ህግና ስርዓት መኖር አለበት። ስርዓት አልበኝነት ማዕቀፍ ውስጥ ሰላማዊ ሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች? የትኞቹ ናቸው የፖለቲካ ጥያቄዎች የሚለው መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልንመልሳቸው አችል። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግና ስርዓት ጥያቄ ነው። ስለዚህ በዛ አግባብ መመለስ አለብን። አይ ሽግግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርት ያስፈልገዋል። እና በጣም ወሳኝ ነጥብ የምለው ምንድን ነው? የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን መለየት አለብን።
ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ካሊፎርኒያ፣ የኢትዮጵያና የኤርትራ የሃይማኖት መሪዎች።
ሎስ አንጀለስና በአካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን የወንጌል አማኞች በጋራ ባካሄዱት የምስጋና ፕሮግራም የሁለቱ ሀገሮች ህዝቦች ለዘመናት የቆየ አንድነታቸውን አጠናክረው እንዲቀጥሉ አሳስበዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አሰናድቷል።
በኢትዮጵያና በኤርትራ ህዝቦች መካከል ስለተጀመረው አዲስ የሰላም ሂደት ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምዕመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረው ውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ፣ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርበዋል።
ፓስተር ኃይሉ ቸርነት እባላለሁ። የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበረ። በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን በአንድነት ተሰብስበን ነበረ። ዛሬም ለምስጋና የተሰበሰብንበት አብይ ዓላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም፣ ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው።
ስሜ ፓስተር ቴዎድሮስ ኃይለማርያም እባላለሁ። ከኢትዮጵያ አማኑኤል ቤተ ክርስቲያን ሎስ አንጀለስ በኢትዮጵያና በኤርትራ መካከል የተጀመረውን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርከን።
በሌላ ዜና በአዲስ አበባና በቡራዩ በደረሱ ጉዳቶች 58 ያህል ሰዎች መገደላቸውን፣ በርካቶቹ መፈናቀላቸውን እና መቁሰላቸውን ዓለም አቀፉ የሰብአዊ መብት ድርጅት ይፋ አድርጓል። እና እንደ አንድ የቤተ ክርስቲያን ካህን ምን ይላሉ በደረሰው አሰቃቂ የግድያ ክስተት ዙሪያ? ፓስተር ቴድሮስ ኃይለማርያም፣
በገዛ ሀገራቸው ስደተኞች መሆናቸው እጅጉን ያሳዝናል። በአሁኑ ጊዜ ያለው ዘርን ጎሳን ያማከለ መፈናቀልና ለጥፋት እጅን ማንሳት የገዛ ወንድሙን መግደል ከኖረበት ማፈናቀል ዘመን ያመጣብን በሽታ ከመሆኑ በላይ መጥፎ ጠባሳ ትቶልን የሚያልፍ ነውና ሁላችንም ኢትዮጵያውያን ይህንን መጥፎ እና መጥ የሆነውን ክፉ አመለካከትና ድርጊት በጋራ እንድናወግዘው በሎስ አንጀለስ የአማኑኤል ቤተ ክርስቲያን ትጠይቃለች። ከዚህም በተጨማሪ ቤተ ክርስቲያን ለተሰደዱት እግዚአብሔር በነገር ሁሉ እንዲረዳቸው፣ ለአሳዳጆችም እግዚአብሔር ልቦናና ምሕረትን እንዲሰጣቸው አጥብቃ ትጸልያለች።
የሰላም ሂደቱን ለማመስገን በተጠራው ስነ ስርዓት ላይም የአምልኮ የውዳሴ ጸሎት እንዲሁም የምስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል ለዘገባው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኢራቅና ሶሪያን ከአይሲስ ማለትም ራሱን እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ርዝራዦች ለማጽዳት እየተካሄደ ያለው ዘመቻ በስኬት እየተጓዘ ነው ሲሉ የጣምራ ግብረ ኃይሉ ዘመቻ ቃል አቀባይ ኮሎኔል ሻን ራያን ተናግረዋል። በኢራቅ አሉ ኮሎኔል ራያን፣ በኢራቅ በመንግሥቱ የጸጥታ ኃይሎች የሚካሄዱ ዘመቻዎች ሀገሪቱን ነጻ እያወጡና ርቀው በሚገኙ በአምባር በረሃዎችና በኪርኩክ በዲያላና በሳላሂዲን ተራሮች የመሸጉ ርዝራዦችን እያሳደዱ ናቸው። አይኤስኤፍ ማለትም የኢራቅ መንግሥት የጸጥታ ኃይሎች እነዚህን ርዝራዦች እያሳደዱ ማውደም ብቻ ሳይሆን መንገዶችንና ሌሎች ተቋማትን ከጥቃት እየተከላከሉ ናቸው ብለዋል። ባለፈው ነሐሴ ወር የመጀመሪያው ሳምንት ብቻ የኢራቅ ኃይሎች በከፈቱት ዘመቻ 50 ተጠርጣሪ አሸባሪዎች ተይዘው ታስረዋል፣ 500 የተለያዩ የጦር መሣሪያዎች ተማርከዋል ብለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በሶሪያም አሉ ኮሎኔል ራያን፣ የኅብረቱ ኃይሎችና ሸሪኮቹ የዘመቻ ክበበውን ሦስተኛ ረድፍ ለመጀመር እየተዘጋጁ ነው። የዚህ ዘመቻ ዓላማም አይሲስ በኤፍራጥስ ወንዝ አካባቢ የደረሰበትን ሽንፈት ማጠናከርና ወደ ሌሎች ምሽጎቹ መግፋት ይሆናል ሲሉ አስረድተዋል። የሶሪያ ጸጥታ ኃይሎች ለዘመቻው እየተዘጋጁ ሲሆን ከሐጂን ማለትም ከአይሲስ የኤፍራጥስ ሸለቆ የመጨረሻ ምሽግ እየሸሹ በመውጣት ላይ ለሚገኙ ሲቪሎችም ጥበቃ ያደርጋል። ለማምለጥ የሚሞክሩ ተዋጊዎችንም እየያዘ በቁጥጥር ስር ያውላል ሲሉ ኮሎኔል ሻን ራያን አብራርተዋል። በመጨረሻም በኢራቅና ሶሪያ የማረጋጋቱ ጥረት ቀጥሏል። አይሲስን ወደ ነበረበት ጠንካራ ስፍራ ያወጡ ሁኔታዎች እንዳይመለሱም ትግሉ እየተካሄደ ነው። በኢራቅ መንግሥት የሕዝቡን የኑሮ ሁኔታ ለማሻሻል እየሠራ ነው። በተለይ በውጊያው የወደሙ ተቋማትን መልሶ በመገንባቱ ረገድና የተቋረጡ የኤሌክትሪክና ውሃ አገልግሎቶችን እንደገና ለመመለስ በመመለስ ሥራ ተጠምዷል። በሶሪያም የማረጋጋቱ ጥረቶች ትኩረት ሕይወት በማትረፍ የተቀበረ ፈንጆችን በማጽዳት የውሃና መብራት አገልግሎቶችን በመመለስ ላይ ጠንክረው እየተካሄዱ ናቸው ይልና ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስና ሸሪኮቿ ቆርጠው የተነሱት አይሲስን ከኢራቅና ሶሪያ ጠራርጎ በማስወጣቱ ላይ ብቻ ሳይሆን ወደዚያ ፈጽሞ መመለስ የማይችሉበትንም መንገድ ጨርሶ በመዝጋት ይሆናል ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን፣
ያስተናገድናችሁ ቆንጅት ታዬና
እኔም ሰሎሞን አባተ ነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል
ሰላም፣
በደህና ደሩ፣
በደህና ደሩ።
ሰላም
ልጆች፣ ሰው ልጆች ሰላም፣ የሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ ሰላም ታየ በሚነፍሰው ነፋስ
ያለን መልካም ምኞት ያለን ተናመንት የሰላም ጥሪያችን መልእክታችን ይድረስ የተበከለ አየር ጠብቶ ከናችን